voice of America.
ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መስከረም 14 2012 ዓ.ም ተመረጥ ዝግጅታችን ጀመረ። በሰሩት ወንጀል የተከሰሱ እንጂ በፖለቲካ አቋማቸው የታሰሩ ሰዎች የሉም ሲሉ የፌደራል ጠቅላይ አቃቤ ሕግ ጌዲዮን ጢሞቴዎስ ተናገሩ።
People have to be held accountable.
ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ።
ዛሬ በጠቅላይ ሚኒስትሩ ጽህፈት ቤት ስለሰጡት መግለጫ ዘገባ ይኖረናል። ቅድመ ሁኔታዎችን የሚያሟሉ ትምህርት ቤቶች ሊከፈቱ ነው።
ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተልና የመገምገም ሁኔታ ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የመነመነ ይሆናል።
የትምህርት ሚኒስቴር የኮሚኒኬሽን ዳይሬክተር ሀረጓ ማሞናቸው ዝርዝሩን በቃለ ምልልስ ያብራሩልናል። ፍርድ ቤት በ100,000 ብር ዋስትና እንዲፈቱ ያዘዘላቸው አቶ ልደቱ አያሌውን ፖሊስ ለመፍታት ፈቃደኛ ለመሆኑን ጠበቆቻቸው ገለጹ። ከ16 ዓመት በኋላ የተመለሰው ሀረማያ ሐይቅ መልሶ እንዳይደርቅ መደረግ አለበት ያሉትን ምክረ ሀሳብ ምሁራን አካፍለውናል። ዝግጅቶቻችንን በዌብሳይታችን amharic.vnews.com በአትቪኦአምሃሪክ የፌስቡክ ገጻችንና በአህዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምናመሻችሁ አድማጮች። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። መጪው ምርጫ ነጻና ፍትሃዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደባለቅ እንደሌለባቸውም አስገንዝበዋል። በሀገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌዴራል ጠቅላይ አቃቤ ሕግ አስታውቀዋል። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የያዘው ዘገባ በአብይ ርዕስ ይቀርባል። በኢትዮጵያ የኮቪድ-19 ይዞታ መረጃ ባለፈው 24 ሰዓት 8348 ሰዎች በሀገሪቱ ዙሪያ ምርመራ ተከናውኖላቸው በ604 ሰዎች ላይ ኮሮና ቫይረስ መገኘቱን የጤና ሚኒስቴር ዕለታዊ መረጃ አመለከተ። 313ቱ የተገኙት አዲስ አበባ ሲሆን 91 ሰዎች ከኦሮሚያ፣ 59 ከትግራይ ክልል፣ 46 ከደቡብ ህዝቦች ክልል እንደተገኙ መረጃው ያሳያል። ከአማራ ክልል 26፣ ከቤንሻንጉል ጉሙዝ 18፣ ከድሬዳዋ ከተማ 15፣ ከሐረሪ ክልል 11፣ ከሲዳማ 13፣ ከአፋር ክልል ደግሞ 10 ሰዎች ሲገኙ ከጋምቤላ 2 ሰዎች በምርመራ ተገኝተዋል። ዛሬ ከተመረመሩት ውስጥ በሶማሌ ክልል አንድም ለቫይረሱ የተጋለጠ ሰው እንደሌለ ነው መረጃው የሚያሳየው። የጤና ሚኒስቴር በኮቪድ-19 ሳቢያ 7 ሰዎች ህይወታቸው ማለፉንም የገለጸ ሲሆን 3ቱ አዲስ አበባ፣ 1 ከትግራይ፣ 1 ከኦሮሚያ፣ 1 ከአማራና 1 ሰው ከደቡብ ህዝቦች ክልል በሙሉ ከለይቶ ማቆያ ህክምና ጣቢያዎች የገቡ አሃዞች እንደሆኑ አስታውቋል። አዲሱ የሶማሊያ ጠቅላይ ሚኒስትር መሐመድ ሁሴን ሮብሌ ሹመታቸው በምክር ቤት አባላቱ ሙሉ ድጋፍ ጸድቆላቸዋል። ትናንትና የፓርላማ አባላቱ 115ቱም የድጋፍ ድምጻቸውን በሰጡበት ስነ ስርዓት ላይ የሀገሪቱ ፕሬዚደንት መሐመድ አብዱላሂ መሐመድ ተገኝተዋል። ለፖለቲካው መድረክ ስማቸው አዲስ የሆነው ጠቅላይ ሚኒስትር ሮብሌ ፓርላማው ባለፈው ሐምሌ ከስልጣን ያነሳቸውን ሐሰን አይሊ ኬሬን ነው የሚተኩት። ካይሬን ፓርላማው የትምምን ድምጽ ነፍጎ ከስልጣን እንዲነሱ ያደረገው ከሚመጣው የአውሮፓውያን 2021 የካቲት ወር በፊት ዲሞክራሲያዊ ምርጫ የሚካሄድበትን እቅድ ማቅረብ አልቻሉም ብሎ እንደነበረ የሚታወስ ነው። ከአንድ ወር በፊት ወታደራዊ መፈንቅለ መንግስት በተካሄደባት በማሊ የሽግግር ፕሬዚደንት በመሰየማቸው በሀገሪቱ ላይ ተጥለው የነበሩት አሽመድማጅ የሆኑ ማዕቀቦች ይነሱላታል ብዬ ተስፋ አድርጋለሁ ሲሉ የምዕራብ አፍሪቃው ክልላዊ ማህበር ልዑክ ተናገሩ። የኤኮዋስ የማሊ ጉዳይ መልክተኛው የናይጄሪያ የቀድሞ ፕሬዚደንት ጉድለክ ጆናታን ትናንትና ማሊ ገብተዋል። በሰጡት ቃል በመፈንቅለ መንግስት ስልጣን የያዘው ወታደራዊ ኮሚቴ ያሳየው አመራር ጥሩ ነው ሲሉ አሞግሰዋል። የኤኮዋስ መሪዎች በጠየቁት መንገድ እየተንቀሳቀሰ ነው ሲሉም አክለዋል። የሀገሪቱን ፕሬዚደንት ኢብራሂም ቡባከር ኬይታን ገልብጦ ስልጣን የያዘውን ወታደራዊ ቡድን ለሚመሩት ለቀድሞ የመከላከያ ሚኒስትር ኮሎኔል ባህ ኢንዳው የኤኮዋስን ድጋፍ በይፋ ከመናገር ግን ተቆጥበዋል። ኮሎኔል አሲሚ ጎይታ የሀገሪቱ ቀጣይ ምክትል ፕሬዚደንት ይሆናሉ ተብሏል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። በዩናይትድ ስቴትስ ኬንተኪ ክፍለ ግዛት ሉዊቪል ከተማ ብሪያና ቴይለር የተባለች ጥቁር አሜሪካዊት ባለፈው መጋቢት በትክክል ባልተከናወነ የአደንዛዥ እጽ ክትትል ስራ ወቅት በጥይት የተገደለችበትን ጉዳይ ተመልክቶ ውሳኔ የሰጠው ክስ ሰሚ ችሎት አንደኛው የቀድሞ ፖሊስ የሰውን ደህንነት በማናለብኝነት አደጋ ላይ በመጣል ወንጀል እንዲከሰስ ብይን ሰጠ። የተቀሩት ሁለቱ ፖሊሶች ጥይት መተኮሳቸው ምክንያታዊ ነው፣ ጥፋት የለባቸውም ሲል ክስ ሰሚው ሸንጎ ግራንድ ጁሪ ውሳኔ መስጠቱ ታውቋል። በብሪያና ቴይለር መገደል ጉዳይ በቀጥታ ተጠያቂ የተደረገ ግን የለም። ሶስቱም ፖሊሶች ነጮች ናቸው። ብይኑ ሙሉ በሙሉ እንደፈለግነው ባይሆንም ፍትህ ወደ ማግኘቱ ያቃርበናል ብለው የነበሩት የብራያና ቴይለር ቤተሰብ ጠበቃ ቤን ክራምፕ በሁለተኛው በትዊተር ገጻቸው ባሰፈሩት ቃል ደግሞ አንድም ሰው በቴይለር መገደል በቀጥታ ተጠያቂ ያለመደረጉ የሚያስቆጣ አድራጎት ነው ብለዋል። 600,000 ሰው በሚኖርባት ከተማ መጀመሪያ ላይ በሾች የተቆጠሩ ሰዎች በሰላማዊ መንገድ በውሳኔው ላይ ተቃውሟቸውን ሲገልጹ ቆይተው ማታ ላይ ግን ፖሊሶችና ተቃዋሚ ሰልፈኞች ተጋጭተዋል። ተቃዋሚ ሰልፈኞች መሃል ከተማ ሉዊቪል እሳት ሲለኩሱ እንደነበረ ከከተማይቱ የወጡ ዘገባዎች አመልክተዋል። ምሽቱ ላይ ሁለት ፖሊሶች ተተኩሶባቸው ለህይወት በማያሰጋ ሁኔታ እንደቆሰሉ ተዘግቧል። ዝርዝሩን የያዘ ዘገባ በመጽሔት ክፍለ ጊዜ እናቀርባለን። በኮቪድ-19 ወረርሽኝ ዜናዎች ጃንሰን ኤን ጃንሰን የተባለው ግዙፉ የዩናይትድ ስቴትስ የመድኃኒት ኩባንያ የቀመመውን በአንድ ጊዜ የሚሰጥ የኮቪድ-19 መከላከያ ክትባት የመጨረሻ ምዕራፍ ሙከራ መጀመሩን አስታውቋል። የኩባንያው የሳይንሳዊ ጉዳዮች ዋና ኃላፊ ዶክተር ስቶፍል ትናንት ለጋዜጠኞች በሰጡት ቃል ዩናይትድ ስቴትስ በሚገኙ 215 ስፍራዎች እንዲሁም ደቡብ አፍሪካ፣ አርጀንቲና እና ብራዚልን ጨምሮ በተለያዩ ሀገሮች ክትባቱ ለ60,000 ሰዎች ለሙከራ እየተሰጠ መሆኑን ገልጸዋል። ወደዚህኛው ምዕራፍ የተሸጋገሩት በመጀመሪያዎቹ ሁለት ሙከራዎች ዩናይትድ ስቴትስ እና ቤልጅየም ውስጥ በተካሄዱት አዎንታዊ ውጤት ካየን በኋላ ነው ሲሉም አስረድተዋል። የጃንሰን ኤን ጃንሰን ክትባት ሙከራ ሲጨመር ዩናይትድ ስቴትስ ውስጥ ብዛት ባላቸው ተሳታፊዎች ላይ እየተሞከሩ ያሉትን ክትባቶች ወደ 4 ያደርሳቸዋል ማለት ነው። ሞደርና፣ አስትራዜኔካና የፋይዘርና የጀርመኑ ባዮንቴክ በጋራ የያዙት የክትባት ሙከራ እየተከናወነ መሆኑ ይታወቃል። የተቀሩት ክትባቶች በሁለት ዙር መሰጠት ያለባቸው በመሆናቸው በአንድ ጊዜ የሚሰጠው የጆንሰን ኤን ጆንሰኑ ክትባት ከሌሎች የተሻለ ተቀባይነት ሊያገኝ እንደሚችል እየተነገረ ነው። ከዚያም ሌላ የጆንሰን ኤን ጆንሰኑ ክትባት እጅግ ቀዝቃዛ ወይም በረዶ ሆኖ ደርቆ መቀመጥ የማይጠይቅ በመሆኑ ብዛት ላለው ሕዝብ አጓጉዞ ለመከተብ የሚቀል ነው ተብሎለታል። አራቱም የተጠቀሱት ክትባት ስራዎች እየተከናወኑ ያሉት በፕሬዝደንት ዶናልድ ትራምፕ በተቀረጸው ኦፕሬሽን ዋርፕ ስፒድ በተባለው የኮቪድ ክትባት ፍለጋ መርሃ ግብር መሆኑ ተመልክቷል። በዚሁ መርሃ ግብር እስከ ቀጣዩ 2021 ባለው ጊዜ 300 ሚሊዮን ክትባቶችን አሰናድቶ ለማቅረብ አልሞ የተዘጋጀ እቅድ ነው። ፕሬዝደንት ትራምፕ በጆንሰን ኤን ጆንሰን የክትባት ሙከራ እርምጃ ዜና መደሰታቸውን ትናንት በትዊተር ገጻቸው ላይ ገልጸው ለማናቸውም አዲስ ክትባት ፈቃድ የሚሰጠው FDA የመድኃኒትና የምግብ ድርጅቱ ማለት ነው ቶሎ መንቀሳቀስ አለበት ብለዋል። ትናንትና የምግብና መድኃኒት አስተዳደሩ ዋና ኃላፊ ለመወሰኛ ምክር ቤት በሰጡት ቃል ለክትባት ፈቃድ ለመስጠት የምናደርገው ውሳኔ በሳይንሱ የተመራ ይሆናል ማለታቸውን ተከትሎ ፕሬዝደንቱ በዋይት ሃውስ ለጋዜጠኞች በሰጡት ቃል FDA ለአዲስ የኮቪድ-19 ክትባት በአጣዳፊነት ፈቃድ መስጠትን አስመልክቶ ያመጣውን አዲስ መመሪያ ላልቀበለው እችላለሁ ብለዋል። የፖለቲካ አቋም ይመስላል ሲሉም አክለዋል። ይበዚህ እንዳለ ዩናይትድ ስቴትስ ከ6.9 ሚሊዮን በላይ የቫይረሱ ተያዦችና ቁጥራቸው ወደ 202,000 የሚጠጋ በበሽታው ሳቢያ ለህልፈት የተዳረጉ ሰዎች ይዛ በሁለቱም ቁጥሮች ከዓለም ሀገሮች ቀዳሚ ስፍራውን መያዟን እንደቀጠለች ነች። በሌላ የኮቪድ-19 ዜና የአውሮፓ ህብረት አባል ሀገሮች እየተዛመተ ያለውን ኮሮና ቫይረስን ለመግታትና ከአሁን በፊት በስፋት እንቅስቃሴዎችን ያዘጋው ደረጃ ላይ ወረርሽኙ እንዳይዘልቅ ለመከላከል ወሳኝ እርምጃ እንዲወስዱ የህብረቱ የጤና ባለስልጣናት እየተማጸኑ ናቸው። የአውሮፓ ህብረት የጤናና የምግብ ደህንነት ኮሚሽነሯ ስቴላ ኪሪያኪስ ወሳኝ ወቅት ላይ ነው የምንገኘው ብለዋል። አባል ሀገሮች በሙሉ ቫይረሱን መቆጣጠሪያ እርምጃዎችን መዘርጋት አለባቸው ብለው የቫይረሱ ስርጭት ሲቀሰቀስ ወዲያውኑ እርምጃ መውሰድ ይኖርባቸዋል ብለዋል። ያለፈው እንዳይደገም የመጨረሻ እድላችን ነው ሲሉም አስጠንቅቀዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እና ባለቤታቸው ቀዳማዊት እመቤት ሜላኒያ ትራምፕ ባለፈው ሳምንት በሞት ለተለዩት የጠቅላይ ፍርድ ቤት ዳኛ ሩት ቤደር ጊንስበርግ ዛሬ በጠቅላይ ፍርድ ቤቱ ተገኝተው አክብሮታቸውን ገልጸዋል። በስፍራው ተቃዋሚዎች አንፈልጎትም በምርጫ ይወገዱ በማለት ድምጽ ሲያሰሙ ነበር። አፍና ፍንጫቸውን በጭንብል የተሸፈኑት ፕሬዝደንት ትራምፕ በጠቅላይ ፍርድ ቤቱ ደጃፍ በረንዳው ላይ በክብር ካረፈው የዳኛ ጊንስበርግ ያስከሬን ሳጥን በቅርብ ርቀት በጸጥታ ላጭር ጊዜ ቆመዋል። ምንም አስተያየት አልሰጡም። ነገ አርብ የሩስ ጊንስበርግን አስከሬን ወደ ዩናይትድ ስቴትስ ምክር ቤት ህንጻ ካፒቶል ይወሰድና እንደ አውሮፓውያን አቆጣጠር በ1865 በሰው እጅ ለተገደሉት ፕሬዚደንት አብርሃም ሊንከን አስከሬን ሳጥን ማሳረፊያ በተሰራው ጠረጴዛ ላይ በክብር ይቀመጣል። የቀብር ስነ ስርዓታቸው በሚቀጥለው ሳምንት በአርሊንግተን መካነ መቃብር እንደሚከናወን ከጠቅላይ ፍርድ ቤቱ የወጣው መግለጫ አመልክቷል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ መስከረም 14 2012 ዓ.ም ምሽት ፕሮግራም ነው።
ታዳሪ ትምህርት ቤት በኩል የሚሰጠው እና ምርት ችሎታ ያላቸው እና የተሻለ ችሎታ ያላቸው በዚህ በኩል ማሰባሰብ ለወደፊት ሀገራችን ከፍተኛ ጥቅም ይሰጣል።
የሰማችኋቸው የቀድሞ የኢትዮጵያ ትምህርት ሚኒስትር እና የሐዲስ ዓለማየሁ አካዳሚ የቦርድ ሰብሳቢ ዶክተር ስንታየሁ ወልደ ሚካኤል ናቸው። በሁለተኛው አጋማሽ ዘገባ እናስደምጣችኋለን። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችንና በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህ ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ቢፈጠሩ አስቀድመን ይቅርታ እንጠይቃለን። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። መጪው ምርጫ ነጻና ፍትሃዊ እንደሚሆን የጠቅላይ ሚኒስትር ጽህፈት ቤት ፕሬስ ሴክሬታሪ አስታወቁ። ነጻ ምርጫንና የህግ የበላይነትን የማስከበር ሂደቶች መደበላለቅ እንደሌለባቸውም አስገነዘቡ። በአገሪቱ የጅምላ እስር አልተፈጸመም ሲሉ ደግሞ የፌዴራል ጠቅላይ አቃቢ ህግ አስታወቁ። በዛሬው ዕለት በጠቅላይ ሚኒስትር ጽህፈት ቤት የተሰጠውን መግለጫ የተከታተለው መለስካቸው አመሃ ዝርዝር ዘገባ አለው።
ዛሬ አመሻሹ ላይ በጠቅላይ ሚኒስትር ጽህፈት ቤት ወቅታዊ የሀገሪቱ ጉዳዮች ላይ ለጋዜጠኞች ማብራሪያ የሰጡት የፌዴራል ጠቅላይ አቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስ እና በጠቅላይ ሚኒስትር ጽህፈት ቤት የፕሬስ ሴክሬታሪ ብለኔ ስዩም በሀገሪቱ የተከናወኑ ጉልህ ስራዎችን ወይም ሁነቶችንና በሕግ የበላይነት በማስከበር ሂደት ላይ ነበረ። ከሁለቱ ባለሥልጣናት መግቢያ በኋላ ከተነሱት የጋዜጠኞች ጥያቄ አንዱ በአሁኑ ጊዜ በግልጽ መንግሥትን ሲተቹና ሲወቅሱ የነበሩ የፖለቲካ ፓርቲዎች በእስር ላይ ሆነው መጪው ምርጫ ነጻና ፍትሐዊ ይሆናል ብለው ያምናሉ ለሚለው ጥያቄ ፕሬስ ሴክሬታሪዋ ቢለኔ ስዩም መልስ ሰጥተዋል።
ይህ የእኔ እምነት ብቻ ሳይሆን የጠቅላይ ሚኒስትሩና የፌዴራል መንግስቱ ቁርጠኛ እምነት ነው። ምርጫው ነጻና ፍትሃዊ ይሆናል። የሕግ የበላይነት የማረጋገጡና የምርጫው ሂደት መደበላለቅ ወይንም መምታታት የለበትም። በሕግ የበላይነት ሂደቱ እንዳልከው እጅግ ተሰሚ የሆኑ ድምጾችን ለማስወጣት የሚደረግ ነገር የለም። በሕግ ጉዳዩን እንፈታለን። ስርዓት ተዘርግቷል። በዚህ ስርዓት ውስጥ አያሌ ፓርቲዎች በሕግ ታጥረው ይሰራሉ። የሕግ የበላይነት ደግሞ የፖለቲካ ፓርቲ መሪ ቢሆንም ባይሆንም በማንም ላይ ተፈጻሚነት አለው። እናም በዚህ ማዕቀፍ ውስጥ የማይንቀሳቀስ ማንኛውም ሰው ተጠያቂ ይሆናል። ስለዚህ ይሄ የሚባለው ሰዎችን ከጨዋታ ከመውጣት ጋር የሚያያዝ አይደለም።
የፌዴራል ጠቅላይ አቃቤ ሕጉ ዶክተር ጌዲዮን ጢሞቴዎስም በዚሁ ላይ ሲያስረዱ በፖለቲካ እንቅስቃሴያቸውና በሰሩት ወንጀል መካከል ተዛምዶ ሊታይ ይችላል ይላሉ። ይሁንና ተዛምዶንና የድርጊት ምንጭ ወይንም ምክንያት መሆንን ግን መለያየት አለባቸው ብለዋል።
ሰዎች በድርጊታቸው መጠን መጠየቅ አለባቸው። በጅምላ ጥቃት የተሳተፉ ሰዎች፣ ግለሰቦች፣ ወጣቶች ሁሉ ለፈጸሙት ተጠያቂዎች ይሆናሉ። ነገር ግን ያደራጇቸው፣ የቀሰቀሷቸው አብረው ተጠያቂ መሆን አለባቸው። ጋዜጠኞችም ሆኑ ፖለቲከኞች ምንም ለውጥ አያመጣም።
Also have to be accountable whether they are journalists, politicians, it shouldn't matter.
በአሁኑ ጊዜ በተለያዩ የዓለም አቀፍ የሰብአዊ መብቶች ተሟጋች ድርጅቶች በኢትዮጵያ እየተፈጸመ ነው ስለሚሉት የጅምላ እስርም ዋና ጠቅላይ አቃቤ ሕጉ የሚከተለውን ብለዋል።
አንዳንዶቹ የጅምላ እስር እያሉ ሊጠሩት ይችላሉ። ይሁንና በወንጀል ድርጊቱ የተሳተፉት እጅግ ብዙ ናቸው። በሰብአዊ መብት አጠባበቅ ረገድ አንዳንድ ፈተናዎችና ጉድለቶች ሊኖሩ ይችላሉ። ሆኖም እነዚህ ጉድለቶች ትልልቆች አይደሉም። በዚህ ረገድም በተለያዩ ተቋማት ተጠቁመዋል። በተለይም በእኛው የሰብአዊ መብቶች ኮሚሽን የተዘገበ ነው። የእርምት እርምጃዎች ሁኔታውን ለማስተካከል እየተወሰዱ ናቸው።
ገበታ ለሀገር በተሰኘው ጥሪ ላይ የውጭ ባለሀብቶችን ይጨምር እንደሆነ ለተጠየቀው ጥያቄም ፕሬስ ሴክሬታሪ ቢለኔ ስዩም መልስ ሰጥተዋል።
በእርግጥ ጥሪው አለ። እነዚህ ፕሮጀክቶች መዋለ ንዋዩን ለማፍሰስ ለሚወድ ለማንም ክፍት ናቸው። ኢትዮጵያ ለዘመናት ይዛቸው የኖሮቻቸውን የተፈጥሮ ሀብቶችን ለመጠቀምና በአካባቢው ለሚኖሩ ወገኖችም በጥቅም ላይ እንዲውሉ ማስቻልም አንዱ ገጽታው ነው። ስለዚህም ይህን የብልጽግና ዓላማ ለማሳካት ለሚፈልግ ሁሉ ክፍት ነው።
Developing these areas is something that is championed.
ቢለኔ ስዩም ቀደም ሲል በሰጡት ማብራሪያ ባለፈው ዓመት ተከናውነዋል ያሏቸውን ጉልህ ስኬቶች ሲዘረዝሩም ያጋጠሙ ታላላቅ ፈተናዎችንም ዘርዝረዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ለዘገባው እናመሰግናለን። ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኮቪድ-19ን ለመከላከል የተቀመጡ ቅድመ ሁኔታዎችን በሶስት ሳምንታት ውስጥ የሚያሟሉ ትምህርት ቤቶች ከጥቅምት 9 እስከ ጥቅምት 30 2013 ባለው ጊዜ እንደሚከፈቱ የኢትዮጵያ መንግስት አስታውቋል።
ቅድመ ሁኔታዎችን የማያሟሉ ትምህርት ቤቶች ግን ሊከፈቱ እንደማይችሉ የትምህርት ሚኒስቴር የኮሙኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምጽ አብራርተዋል። እስክንድር ፍሬው ተከታዩን ልኳል።
ከትምህርት ሚኒስቴር የተገኘው መረጃ እንደሚያሳየው በአገሪቱ የሚገኙ ትምህርት ቤቶች በመጪው ጥቅምት ወር ይከፈታሉ። የሚከፈቱት ግን በሶስት ዙር መሆኑን ነው ሚኒስቴሩ ያስታወቀው። በዚህ መሰረት በገጠር ወረዳና ቀበሌ ከተሞች የሚገኙ ትምህርት ቤቶች በመጀመሪያው ዙር ጥቅምት 9 ቀን እንደሚከፈቱ ጠቁሟል። በሁሉም የዞንና የክልል ከተሞች የሚገኙ ትምህርት ቤቶች ደግሞ በሁለተኛ ዙር ጥቅምት 16 2013 እንደሚከፈቱ ሚኒስቴሩ አመልክቷል። ትምህርት ሚኒስቴር እንዳመለከተው በአዲስ አበባና በኦሮሚያ ልዩ ዞን የሚገኙ ትምህርት ቤቶች የሚከፈቱት ደግሞ በሶስተኛ ዙር ጥቅምት 30 2013 ዓ.ም ነው። ሆኖም ትምህርት ቤቶቹ የሚከፈቱት ኮቪድ-19ን ለመከላከል የሚያስችሉ ቅድመ ሁኔታዎችን ሲያሟሉ ብቻ መሆኑን የትምህርት ሚኒስቴር የኮሙኒኬሽን ዳይሬክተር ሀረጓ ማሞ ለአሜሪካ ድምጽ አብራርተዋል።
ሊያሟሉ ይችላሉ ደግሞም ላይሟሉ ይችላሉ ተብሎም ብቻ ሳይሆን ሁሉም የክልል ትምህርት ቢሮ እንዲሁም በየክልሉ ያለ አመራርና የትምህርት ማህበረሰቡም ትምህርት ቤቱ እንዲከፈት ከማድረግ አንጻር የቅድመ ሁኔታዎቹን የማሟላት ስራ በትብብር መሰራት መቻል አለበት ማለት ነው። ህብረተሰቡም ኃላፊነት አለበት ማለት ነው። እዚህ ጋር የትምህርት ዘርፉ ብቻ ሳይሆን ሌላውም ባለድርሻ አካል በተለይ ደግሞ የተማሪ ወላጅ ህብረት እንዲሁም ደግሞ የመምህራን ማህበር በተመሳሳይ ጤና ተቋማትን ጭምር አብረው ከትምህርት ማህበረሰቡ ጋር በመሆን ትምህርት ቤቶቹ እንዲከፈቱ ሊያደርጉ የሚችሉ ቅድመ ሁኔታዎችን የማሟላት ስራ አብሮ በጋራ መከናወን ይጠበቅበታል ማለት ነው። እና እነዚህን የሚያከናውኑ ትምህርት ቤቶች ካሉ በተቀመጠው ምክረ ሀሳብ መሰረት የሚከናወን ይሆናል። ሆኖም ግን ቅድመ ሁኔታውን የማያሟላ ትምህርት ቤት ካለ በቀጣይ የተለያዩ አደረጃጀቶች ተፈጥረው ወደ መሬትም ወርደው የመከታተልና የመገምገም ሁኔታም ይከናወናል። በዚህ መሰረት ቅድመ ሁኔታውን ያላሟላ ትምህርት ቤት የመከፈት እድሉ በጣም የምንምን ይሆናል ማለት ነው።
ዛሬ በምክትል ጠቅላይ ሚኒስትር ደመቀ መኮንን የተመራ ስብሰባ በጠቅላይ ሚኒስትር ጽህፈት ቤት መካሄዱን ሰምተናል። እነዚህ ቀኖች የተቀመጡት ከዛ ስብሰባ በኋላ ነው።
ያው ስብሰባው ላይም ቀርቧል። በተለይ ከዛሬ ቀን በፊት ለሁለት ቀናት በተደረገው ውይይት ከክልል ሚኒስትሮች ኃላፊዎች ጋር የኛ ሚኒስትሪ ውይይት አካሂዷል። ውይይትም ሲያካሄድ ክልሎች ያሉበትን ሁኔታ ነባራዊ ሁኔታ ምን እንደሚመስል በየክልሉ ያሉ ትምህርት ቤቶች ምን ምን ነገሮች እየተከናወነላቸው እንዳለም ጭምር ሪፖርት አቅርበዋል። ሁሉም ክልሎች በተስማሙበት መሰረት ነው እንግዲህ የተቀመጡት ቀናቶች የምክር ሀሳብ ማለት ነው።
ምክር ሀሳብ
ስለዚህ እሱን ምክር ሀሳብ እሱን ምክር ሀሳብ የቅድመ ምክር ሀሳቡን ይዘን ነው በምክትል ጠቅላይ ሚኒስትሩ መድረክ መሪነት አማካኝነት ገብተን ውይይት ያደረግነው። እዛም ላይ የተቀመጠው ምንድን ነው? ከቀናቶቹ ባሻገር በተለይ ቅድመ ሁኔታዎቹ የግድ መሟላት መቻል አለባቸው ነው። ቅድመ ሁኔታዎቹ ቅድም ከላይ የገለጽኩልህን ማለት ነው። የአንድ ትምህርት ቤት ቫይረሱን እንዳይሰራጭ ወይም ደግሞ ቫይረሱን ከመከላከል አንጻር ሊያደርጋቸው እንዲገባቸው ዋና ዋና ተግባራትን ማሟላቱ መረጋገጥ አለበት በቅድሚያ ማለት ነው። በተለይ በተከታታይ ከዚህ በኋላ በለሶስት ሳምንት ያክል እና ለአራት ሳምንት ያክል እያንዳንዱ ትምህርት ቤቱን ለማስከፈት የሚያስችለውን ቅድመ ሁኔታ የማሟላት ተግባር ላይ መጠመድ መቻል አለበት። ይህም የሚሆነው ደግሞ የክልል ከፍተኛ አመራሩ እንዲሁም የትምህርት ዘርፍ አካሉ እንዲሁም ደግሞ የጤና ባለሙያዎች እና የተማሪ ወላጆች፣ ተማሪዎች እና የሚመለከተው አካል በሙሉ እዚህ ላይ ርብርብ አድርጎ እያንዳንዱ ትምህርት ቤት ቅድመ ሁኔታውን ሊያሟላ የሚችልበትን ግራውንድ መፍጠር ይጠበቅበታል የሚል ሀሳብ ላይ ነው እንግዲህ ተወያይተን የወጣ ነው ማለት ነው።
የመጨረሻ ጥያቄ ላድርገው። ሶስት ዙር እንግዲህ ከገጠር ይጀመራል፣ ገጠር ካሉ ትምህርት ቤቶችና በወረዳዎች ካሉ፣ ከዛ ወደ ዞን ይመጣል፣ ከዛ ወደ ትልልቅ ከተሞች ይመጣል። ይሄ ምንን ታሳቢ ያደረገ ነው?
በተለይ የቫይረሱ ስርጭት ቁጥሩ በርከት ብሎ የተገኘበት አካባቢ ላይ ወደ መጨረሻው ነው የተደረገው። ወደ ጥቅምት 30 አካባቢ ላይ ነው። ገጠር አካባቢ ላይ ቁጥሩ ያን ያህል ብዙ የጤና ጥበቃ መረጃ በሚያመለክተው መሰረት ቫይረሱ በስፋት የማይታይባቸው አካባቢ ትምህርት ቤቶችን ከወዲሁ የመክፈት ስራ ብንሰራ የሚል ሀሳብ መነሻም ተይዞ ነው የቀኖቹ ገደብ በዚህ መልክ የተቀመጠው።
እንደየ ትምህርት ቤቶቹ ነባራዊ ሁኔታ ትምህርት በፈረቃና አንድ ቀን በመዝለል ሊያስተምሩ እንደሚችሉም ትምህርት ሚኒስቴር አመልክቷል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ፍርድ ቤት 100 ሺህ ብር ዋስትና ሲዘው ከእስር እንዲፈቱ የወሰነላቸው የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ብሔራዊ ቦርድ አመራር አባል አቶ ልደቱ አያሌውን የኦሮሚያ ፖሊስ በእስር ላይ ማቆየቱን ጠበቃቸው ገለጹ። የሕግ ባለሙያዎቹ ሌሎች ተጨማሪ ጉዳዮችንም አንስተው ፖሊስ የፍርድ ቤቱን ትዕዛዝ እያከበረ አይደለም ሲሉ ይተቻሉ። የኦሮሚያ ጠቅላይ አቃቤ ሕግ በበኩሉ ሰዎቹ በእስር እንዲቆዩ የሚደረገው የሕግ አግባቡን በመከተል ብቻ ነው ብሏል። ሙክታር ጀማል ዝርዝር አለው።
መጋቢት 2010 ከተከሰተው ለውጥ በፊት ከነበሩት የኢትዮጵያ የፍትህ ስርዓት ችግሮች መገለጫዎች አንዳንዶቹ አሁንም እየተስተዋሉ ነው ይላሉ የተከሳሽ ጠበቆች። ፍርድ ቤት በዋስትና እንዲፈቱ የሚወስንላቸውን አንዳንድ ተጠርጣሪዎች አለመፍታትና በፖሊስ ቁጥጥር ስር መቆየት በጠበቆቹ የሚገለጹ ቀዳሚ ነጥቦች ናቸው። በሕገ ወጥ የመሳሪያ ዝውውር ተጠርጥረው በቅርብ የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የቀረቡት የአቶ ልደቱ አያሌ ጠበቆች ይህንን ነጥብ ከጠቀሱት መካከል ናቸው። ፍርድ ቤቱ አቶ ልደቱ በመቶ ሺህ ብር ዋስትና እንዲፈቱ የሰጠውን ውሳኔ ጨምሮ የተለያዩ ውሳኔዎች አለመተግበራቸውን ነው ከአቶ ልደቱ ጠበቆች አንዱ የሆኑት አቶ አብዱል ጀባር ሁሴን የሚናገሩት።
ይህንን ትዕዛዝ ይዘን ወደ ቢሾፍቱ ፖሊስ መምሪያ ሄደን ነበር። የቢሾፍቱ ፖሊስ መምሪያ ደግሞ ጉዳዩ እኛን ሳይሆን በዞን ደረጃ የተቋቋመ ግብረ ኃይል ስላለ ፍርድ ቤቱ የሰጠው ትዕዛዝ ላይ ምልክት ነገር ያደርጉልን ወይ ደግሞ ደብዳቤ ከዛ ጽፋችሁ ኑ እንጂ ከአቅማችን በላይ ነው የሚል መልስ ስለሰጠን እዚህ ዞን የሚገኘው ምስራቅ ሸዋ ዞን አቃቤ ሕግ ቢሮ መጣን። አቃቤ ሕግ ቢሮም ያው ግብረ ኃይሉ ውስጥ እንዳለና ግን ይሄ ፍርድ ቤት ትዕዛዝ ስለሆነ እኛን የሚመለከት አይደለም፣ ትዕዛዙን እንዲፈጽም የታዘዘው አካል ጋር ሂዱ ስለተባልን ተመልሰን እዛው የቢሾፍቱ ከተማ ፖሊስ መምሪያ ሄደን እነሱም እንግዲህ በትዕዛዙ መሰረት መፈጸም ስላልቻሉ ዛሬ 14/1/2013 ማመልከቻ አቀረብን።
በአቶ ዳዊት አብደታ መዝገብ ሱሉልታ ወረዳ ፍርድ ቤት የቀረቡት አብዛኛው የኦሮሞ ነጻነት ግንባር አባልና አመራሮች የሚገኙበት ጉዳይን በተመለከተ ጠበቆቻቸው ተመሳሳይ ሐሳብ ያንጸባርቃሉ። የዋስ መብት እንዲጠበቅላቸው የሱሉልታ ፍርድ ቤት ወስኖ የነበረውን ውሳኔ ፖሊስ ለፊንፊኔ ልዩ ዞን ከፍተኛ ፍርድ ቤት በይግባኝ እግድ አስቀርቦ ከቆየ በኋላ ከፍተኛ ፍርድ ቤቱ እግዱን አንስቶ ተጠርጣሪዎቹ በዋስትና እንዲፈቱ የወሰነ ቢሆንም ፖሊስ አስሮ ማቆየቱን ከኦነግ አመራር ጉዳይ ጠበቆች አንዱ የሆኑት አቶ ቱሊ ባይሳ ፖሊስ ሊፈጽም አልቻለም ብለዋል።
ማረሚያ ቤቱ ሰራተኞች የፍርድ ቤቱን ትዕዛዝ ተቀብለው አይተው ሰዎች አሳሪዎች እንዲለቁ ያለውን ፎርማሊቲ ጨርሰው ለመውጣት በሰልፍ ሲመጡ የኦሮሚያ ልዩ ፖሊስ አባላት በከፍተኛ ሁኔታ ታድጎ ወደ ግቢ ከገቡ በኋላ እንዳትወጡ፣ ለሌላ ጉዳይ ትፈለጋላችሁ እዚህ መኪና ላይ ግቡ ብሎ መኪና ይዘው መጡ። የሆነ ከፍተኛ አመራሮቹ እዚህ ላይ አንገባም፣ የፍርድ ቤት ትዕዛዝ ከሌለ በፍጹም እዚሁ እናርጋታለን እንጂ ይህ መኪና ላይ አንገባም ብሎ ያሉ። ከዛ በኋላ እዛው ከቧቸው ካቆያቸው በኋላ ወደ ከቀኑ 9:30 አካባቢ ከሱሉልታ የመጀመሪያ ደረጃ ፍርድ ቤት ሁለት ትዕዛዝ ይዘን መጥተናል የሚል ቃል ነው ለሰዎቹ የተናገሩት።
በቴሌኮም ማጭበርበር ተጠርጥረው የታሰሩት ትውልደ ኢትዮጵያዊው የአሜሪካ ዜጋ ሚሻ አደም ጭሪም ጠበቃቸው ዶክተር ቶኩም ማዳባ እንዳሉት ከፍተኛ ፍርድ ቤቱ እንዲፈቱ ውሳኔ ቢያስተላልፍም ፖሊስ ግን አልፈታቸውም ብለዋል።
ፌደራል ከፍተኛ ፍርድ ቤት መደበኛ ክስ የተመሰረተበት ማለት ነው አቤቱታ አቀረብን። ፍርድ ቤቱም ፌደራል ፖሊስም ኦሮሚያ ፖሊስም እንዲያቀርቡ ትዕዛዝ ሰጠ። በአካል በቦታው የነበረው ኮማንደር ይህንን ግለሰብ በዚህ መዝገብ ላይ ተከሶ ባለበት ደህንነቱን ማጣራት እንፈልጋለን፣ ለዋስትናውን ማጣራት እንፈልጋለን አቅርቡ ሲባሉ በትናንትና ሁለት ተከሳሹንም አላቀረቡም፣ ኦሮሚያ ፖሊስም አልቀረበም። የፌደራል ፖሊስም ደብዳቤ ብቻ ወርውሮ ነው የሄደው። በአካል ቀርቦ ለፍርድ ቤቱ ያብራራው ነገር የለም። በዚህ የተነሳ ከጠበቆችም ከቤተሰቦችም በጣም ከፍተኛ ቅሬታ ነበር የተሰማን።
የኦሮሚያ ክልል መንግስት ትችቶቹን አይቀበልም። ቪኦኤ ያነጋገራቸው የኦሮሚያ ጠቅላይ አቃቤ ሕግ አቶ ሁሴን ኡስማን እንዳሉት እስረኞቹ በእስር እንዲቆዩ የተደረጉት በሕግ አግባብ ብቻ ነው የሕግ የበላይነት የማስከበርና የምርመራ ሂደትን መሰረት በማድረግ ነው ሲሉም ይሞግታሉ።
የዋስትና ተጠበቀላቸው በኋላ ምናልባት አቃቤ ለቀጣይ ፍርድ ቤት ይግባኝ ካቀረበ አቃቤ ያቀረበው ምክንያት በቂ ሆኖ ካገኘው ይግባኝ ሰሚ ፍርድ ቤት ሰዎቹ እንደገና በጊዜ ቀጠሮ እንዲቆዩና ምርመራ እንዲቀጥል ሊያደርግ ይችላል።
ለምሳሌ ፍርድ ቤት በዋስትና ወጥተው ውጪ ሆነው ክሳቸውን እንዲከታተሉ የወሰነ የምስራቅ ሸዋ ከፍተኛ ፍርድ ቤት የሰጠውን የአቶ ልደቱ አያሌው ውሳኔን ካየን በ100,000 ብር ዋስትና ውጪ ሆነው ተለቀው እንዲከራከሩ አዞ ነበር። ያ እንዳልተፈጸመ ጠበቆቻቸው ይገልጻሉ። ሌላኛው ደግሞ ሱሉልታ ላይ ክስ የተከፈተባቸው በቡራዩ የታሰሩ የኦሮሞ ነጻነት ግንባር አመራሮችና አባላቶች አለመለቀቃቸውን ፍርድ ቤት እነሱንም በዋስትና እንዲፈቱ ወስኖ እንደነበረ። በሶስተኛ ደረጃ ደግሞ የሚሻ ጭሪ አደምን ጉዳይ በተመለከተ የፌደራል ከፍተኛ ፍርድ ቤት በዋስትና እንዲፈቱ ከወሰነ በኋላ ፌደራል ፖሊስ ፈታው ብሎ የኦሮሚያ ፖሊስ እጅ መግባታቸውን ነው የሚነገረው። እስካሁን ፌደራል ፖሊስ እንዲያቀርቡ ለኦሮሚያ ፖሊስ ጭምር ትዕዛዝ ቢያስተላልፍም ትዕዛዙ እንዳልተፈጸመ ነው የሚነገረው። እነዚህን እንዴት ያዩታል እርስዎ አቶ ሁሴን?
ከአቶ ልደቱ ልጀምርና የዋስትና ጥያቄ ፍርድ ቤቱ ፈቅዶለታል፣ ግን ከመፈቀዱ በፊትም አቃቤ ሕግ ዋስትናውን ተቃውሟል። ይህንኑ ውሳኔ በመቃወም አቃቤ ሕግ ለኦሮሚያ ጠቅላይ ፍርድ ቤት ምስራቅ ሸዋ ምድብ አቤቱታን አቀረበ። ፍርድ ቤቱ ጉዳዩን ከመረመረ በኋላ ያስቀር ባለመዝገቡ ብሎ ከወሰነ በኋላ ዋስትናው ታግዶ እንዲቆይ ትዕዛዝ ሰጥቷል። የኦነግ አመራሮችን በተመለከተ ሊቀርብ የሚገባ ማስረጃ ስላለ ለፖሊስ ለመርማሪ ፖሊስ መልሷል። ማስረጃው እንዲሟላ በህጉ መሰረት ነው ይህንን የመለሰው። ከዚህ ውስጥ ደግሞ 5 ሰዎች ክሳቸው ተከፍቶ ፍርድ ቤት ደርሷል። የ3 ሰዎች እንደውም ለማረሚያ ቤት ተልከዋል ለፍርድ ቤት እንዲቀርቡ ወራንቲ። የ2 ሰዎችም ይደርሳል። 5 ሰዎች ተፈሷል። መዝገባቸው ተከፍቶ ለፍርድ ቤት ቀርቧል። 12ቱ ደግሞ የሚጠራ ማስረጃ ስላለ እሱ እንዲሟላ አቃቤ ሕግ በመመሪያ መልሰዋል። የ12 ሰዎች የሚሻን በተመለከተ ኢንፎርሜሽን የለኝም። ምናልባት ኦሮሚያ ፖሊስ ሊገልጽ ይችላል።
ፍርድ ቤት የዋስትና መብት የፈቀደለት ተጠርጣሪ በእስር ላይ የሚቆይባቸው ሕጋዊ መሰረቶች ምንድን ናቸው? በፍርድ ቤት የዋስትና ውሳኔና በአቃቤ ሕግና ፖሊስ ተቃውሞ ሂደትና አተገባበር ላይ የገለልተኛ ባለሙያዎች አስተያየት ይዘን ለመቅረብ እንሞክራለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ ዝግጅት ነው። ወደ ተከታዩ ዘገባ እንለፍ። ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት በመሆን ተሾሙ። ክልሉ ከሌላው ኢትዮጵያ ተለይቶ ያካሄደው ምርጫ ያሸነፈው ህወሓት በዛሬው ዕለት በክልሉ አዲስ ክልላዊ መንግስት መስርቷል። በዚህ ምስረታ የክልሉ ምክር ቤት ስራ የጀመረ ሲሆን የትግራይ ክልል ፕሬዝዳንት ሆነው የተሾሙት ዶክተር ደብረጽዮን ገብረ ሚካኤልም ቃለ መሐላ ፈጽመዋል። የኢትዮጵያ የፌዴራል ስርዓት እንደ አዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዝዳንቱ ተናግረዋል። ሙልጌታ አጽባሃ ዝርዝር አለው።
የትግራይ ክልል ጳጉሜ 4/2012 ዓ.ም ለብቻው ያካሄደው ምርጫ ተከትሎ 189 ወንበር ያገኘው ህወሓት በዛሬው ዕለት የክልሉ መንግስት እንደ አዲስ መስርቷል። በዛሬው ዕለት የክልሉ ነባር ፓርላማ ለአዲሱ ፓርላማ ስልጣንም አስረክቧል። አዲሱ ምክር ቤት ለቀጣይ 5 ዓመታት የሚቆይ እንደሆነም ተገልጿል። በጉባኤው በህወሓት አቅራቢነት ዶክተር ደብረጽዮን ገብረ ሚካኤል የክልሉ ፕሬዚደንት በመሆን ተሹሟል። በመድረኩም ቃለ መሐላ ፈጽመዋል።
ተአማነትን ስራህ ይክፍጽም ቃልያቱ
ይመስገን።
ፕሬዚደንት ሆነው የተሸሙት ዶክተር ደብረጽዮን ገብረ ሚካኤል በፕሬዝደንትነት እንድሰራ አምነው ለመረጡኝ አመሰግናለሁ ብለዋል። በክልሉ የህዝብ ጥያቄ ቃል በመግባት ብቻ ሳይሆን ተግባራዊ እንቅስቃሴ የሚፈጸምበት ጊዜ ነው ብለዋል። በክልሉ ያለው የስራ አጥነትና 30% የሚሆነው በድህነት የሚኖር ህዝብ ችግር ለመፍታት ከአመራሩ የሚጠበቅ ስራ መሆኑን ገልጸዋል። በትግራይ ከሚገኙ የፖለቲካ ፓርቲዎች ጋርም በክልሉ ጉዳዮች አብረን እንሰራለን ብለዋል ዶክተር ደብረጽዮን።
ፖለቲካው ድባ ትግራይ ንፖለቲካው ባይታ ትግራይ ምስፋሐን ዝረኽቦ ልምዲ ኣቕምን
የትግራይ የፖለቲካ ፓርቲዎች በክልሉ የፖለቲካ ምህዳር በማስፋትና እንዲሁም ያገኛችሁት ልምድ ትልቅ በመሆኑ በጋራ የጀመርነው ጉዞ በቀጣይ የሚፈጸሙ ስራዎች ከእናንተ ጋር እየተወያየን እንድንሰራ በመመከት ጉዳይ ብቻ ሳይሆን በሌሎች ጉዳዮችም አብረን እየተማከርን የምንሄድበት ሁኔታ ተመቻችቷል። ስለሆነም ለህዝባችን በጋራ እንድናገለግል እንድንሰራ ቃል እየገባሁ ከእናንተ ጋር ለመስራትም ፍላጎት እንዳለን ልገልጽላችሁ እፈልጋለሁ ነው ያሉት። ለኢትዮጵያ ህዝብ ብለው ባስተላለፉት መልእክት የክልሉ ህዝብ ከሌላው የኢትዮጵያ ህዝቦች በጋራ ለማደግና ሰላሙን ለመጠበቅ ዝግጁ ነው ብለው ሆኖም ግን አሁን ያለው የፌደራል ስርዓት እንዳዲስ የሚስተካከልበት ጊዜ ደርሷል ሲሉ ፕሬዝደንቱ ተናግረዋል።
ተጋሩ ምስካሎት ህዝብታት ተፋብርና ህነብር ድልየትን ዓብዩ ሰላም ደህነትን ልምዓትን
እኛ የትግራይ ሰዎች ከሌሎች ጋር ተከባብረን እንድንኖር ፍላጎታችን ትልቅ ነው። ሰላም ልማትና ደህንነት ለሁላችን እንደሚያስተሳስረንም እናውቃለን። ተደጋግፈን እንድንጓዝ ሰላማችን የማይፈልጉም አብረን እንድንታገል እንፈልጋለን። ይሁን እንጂ አሁን ያለው ፌደራላዊ ስርዓት እንደ ቀድሞው ሊቀጥል እንደማይችል ግን ግልጽ አድርገን ልንነግራችሁ እንፈልጋለን። ይህ የፌደራል ስርዓት አዲስ ማስተካከል የሚፈልግ የሁላችን እኩልነትና የሚፈልገውም አንድነት የሚያረጋግጥ ቀጣይ ማስተካከያ የሚያስፈልግ መሆኑንና አብረንም መስራት የምንችል መሆናችን ልንገልጽ እንወዳለን ነው ያሉት። የተጀመረው የኢትዮጵያና ኤርትራ የሰላም ግንኙነት በሚገባ ሳይተገበር ቀርቷል ያሉት ዶክተር ደብረጽዮን ይህ የሰላም ሂደት በዚህ አዲስ ዓመት እንደገና እንዲጠነክር በእኛ በኩል የሚጠበቅብን እንሰራለን ብለዋል። በዛሬው የምክር ቤቱ ውሎ አፈ ጉባኤ ሆነው ሲያገለግሉ የነበሩ አቶ ሩፋኤል ሽፋረም በአፈ ጉባኤነት ቀጥሏል። እንዲሁም ምክትል አፈ ጉባኤ የነበሩት ወይዘሮ ዘይነብ አብደላጢፍ በቦታቸው እንዲቀጥሉ ተሾሟል። ነባሩ ምክር ቤት ስራው ከመጠናቀቁ በፊት በክልሉ ምርጫ ተሳትፎ ወንበር ማግኘት ላልቻሉ ፓርቲዎች በአዲሱ የክልሉ ፓርላማ ያለ ድምጽ በ15 ወንበሮች እንዲሳተፉ የቀረበ አዋጅ በአብላጫ ድምጽ ጸድቋል። በዚህ መሰረት ባይቶና በድምጽ ካሸነፈው አንድ ወንበር በተጨማሪ 7 ወንበሮች ያለ ድምጽ ያገኛል። የትግራይ ነጻነት 5 ወንበሮች፣ ሳልሳይ ወያነ ትግራይ 2 ወንበሮች፣ አሲምባ ዲሞክራሲያዊ ፓርቲ ደግሞ 1 ወንበር ያለ ድምጽ ፓርቲዎቹ ይኖራቸዋል ተብሏል። በጸደቀው አዋጅ መሰረት ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ጌታን ለዘገባው እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አድማጮች amharic.voanews.com ላይ እንገኛለን። በፌስቡክ @voanews፣ በትዊተርም እንዲሁ #voanews ብላችሁ ፈልጉን፣ ተከተሉን፣ ተወያዩ፣ ተነጋገሩ፣ አስተያየቶቻችሁንም አካፍሉን። በእጅ ስልካችሁ voa.hor.mobi ላይም ስርጭቶቻችንን ታገኛላችሁ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ይቻላል። አድማጮች ተዘዋዋሪውን የስልክ ቁጥራችንን እናስታውሳችሁ። 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምጽ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። horn@voanews.com የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ አዘጋጅ ትዝታ በላቸው፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። እስከ ምሽቱ 4 ሰዓት አብረናችሁ ነን። አብራችሁን ሁኑ። ወደ ተከታዩ ዘገባ እንለፍ። ባህልና ማህበረሰብ። የዶክተር ሀዲስ አለማየሁን ስም በበጎ የሚያስነሱ በርካታ ነገሮች አሉ። ዘመን የማይሽራቸው የስነ ጽሁፍ ስራዎቻቸው፣ በዲፕሎማሲው መስክ ያደረጉት አስተዋጽኦ፣ የአርበኝነት ተጋድሏቸውና ሌሎችም። አሁን ላይ ደግሞ ስማቸውን ከእውቀት ከመልካም ሀሳብና ተሻጋሪ ህልም ጋር የሚያቀናጅ ስራ ተጀምሯል። ሀዲስ አለማየሁ አካዳሚ ይሰኛል። ሀብታሙ ስዩም ዝርዝር ጉዳዩን ይነግረናል።
የሐዲስ ዓለማየሁ አካዳሚ በአማራ ክልል ደብረ ማርቆስ ከተማ ላይ የተቋቋመ በሙከራ ግልጋሎት ላይ የሚገኝ አዳሪ ትምህርት ቤት ነው። ሙሉ በሙሉ ግልጋሎት መስጠት በሚጀምርበት ሰዓት 1600 ተማሪዎችን የመቀበል አቅም እንዳለው የተነገረለት አዳሪ ትምህርት ቤት የቦርድ ሰብሳቢ የቀድሞ የኢትዮጵያ ትምህርት ሚኒስትር አሁንም በከፍተኛ የመንግስት ኃላፊነት ላይ የሚገኙት ዶክተር ስንታየው ወልደ ሚካኤል ናቸው። የትምህርት ቤቱን ዓላማ ለመቀላቀል የወሰኑበትን ምክንያት እንዲያስረዳሉ።
የሀገራችን ህዝብ ወደ ተሻለ ደረጃ ለማሸጋገር በትምህርት በኩል የበለጠ መስራት ጠቀሜታ እንደሚኖረው በማመን ነው በመጀመሪያ ደረጃ ይህንን ሀሳብ እና አቶ ባንት አምላክ ሀሳቡን አመንጭተው ደብረ ማርቆስ ከተማ ከተንቀሳቀሰ በኋላ ወደ አዲስ አበባ መጥተው ሀሳቡን በሚያማክሩኝ ወቅት አብራቸው ለመስራት ፈቃደኛነትን የገለጽኩት በሂደት ቦርዱ እንደገና ሲደራጅ ነው ወደ ሰብሳቢነት የመጣሁት። ግን መሰረታዊ ሀሳብ ትምህርትን በዚህ መልክ መስጠቱ ሀገራችንን ይቀይራል በሚል ደረጃ ነው። በተለይም ደግሞ የትምህርት ስርዓቱን የበለጠ ከፍ ለማድረግ በአዳሪ ትምህርት ቤት በኩል የሚሰጠው እና ምርጥ ችሎታ ያላቸው እና የተሻለ ችሎታ ያላቸውን በዚህ በኩል ማሰባሰብ ለወደፊት ለሀገራችን ከፍተኛ ጥቅም ይሰጣል። ለአካባቢው ህዝብ ማለትም ለጎጃም አካባቢ ህዝብ ደግሞ ይህንን ጠቀሜታ ይሰጣል የሚለውን መነሻ በማድረግ ነው ይህንን ግሩፕ የተቀላቀልኩ።
ትምህርት ቤቱ የበለጠ ተጠናክሮ በተማሪዎች ቅበላም ሆነ በትምህርት ጥራቱ ከፍ ያለና ዓለም አቀፍ ተወዳዳሪ እንዲሆን ለማገዝ በሰሜን አሜሪካ የሚኖሩ የአካባቢው ተወላጆችና የዓላማው ደጋፊዎች የድጋፍ ቡድን ከሰሞኑ አቋቁመዋል። ከድጋፍ ቡድኑ ሀሳብ አመንጮች መካከል አንዱ የሆኑት አቶ መንግስቱ ሙት ባይኖሩ
ከአገር ቤት ያለው የፕሮጀክቱ አመራሮች እንዲሁም የደብረ ማርቆስ ከተማ ነዋሪዎች ያሳዩት ይህን ፕሮግራም ተጀምሮ እዚህ ደረጃ እንዲደርስ ያሳዩት ቁርጠኝነት፣ የከተማው አስተዳደር፣ የአካባቢው ባለሀብቶች እንዲሁም በዛው በከተማው የሚገኘው የደብረ ማርቆስ ዩኒቨርሲቲ አመራሮች ያደረጉት አስተዋጽኦ ነው። እኛም እንደ ሞተር ሆነው በግራስሩት ሌቭል ላይ የኮሚኒቲ ትምህርት ቤት ኦንድ የሆነ ስለሆነ ይሄ ነገር አላማው ሊሳካ ይችላል ብለን በሰሜን አሜሪካ ይህንን ትብብር እያደረግን የምንገኘው። ይህ ደግሞ በህይወት ዘመናችን በዚህ ታላቅ ሰው የተሰየመ ፕሮጀክት ላይ ኢንቮልቭ አድርገን ተሳትፈን ይህንን አላማ እውን ማድረግ ለሁላችንም አላማው በጣም ኖብል ኮስ ስለሆነ ለሁላችንም ትልቅ የህይወት አጋጣሚ ይፈጥርልናል፣ ለአካባቢያችን ወይም ለኢትዮጵያ ለማገልገል ማለት ነው።
በዋነኝነት በአካባቢው ነዋሪዎችና ባለሀብቶች የሚደገፈው ይህ አካዳሚ በአሁኑ ሰዓት ወደ 10 የሚጠጉ ሴት ተማሪዎችን ተቀብሎ በማስተማር ላይ ይገኛል። ትምህርት የወጣት ሴቶችን ህይወት ለመቀየር ያለውን ኃይል የሚያምኑትና የአካዳሚው የሰሜን አሜሪካ ድጋፍ አሰባሳቢ ቡድንን ሰብሳቢ የሆኑት ወይዘሮ ሙሉመቤት ሁነኛው በአመታት ውስጥ የሴት ተማሪዎችን ቁጥር ከፍ ለማድረግ ስለታሰቡ እቅዶችም ይናገራሉ።
እነዚህ ሴቶች ልጆች አሁን ያለን ቁጥር ትንሽ መሆኑን እኔ የሚያመለክት የሚመስለኝ ይህን አይነት ጫና እየተደረገባቸው ትልቅ ያላቸው ችሎታ ያላቸው ሴቶችም እዚህ ደረጃ ለመድረስ እድሉ እንደማይኖራቸው እና ትልቅ ድጋፍ እንደሚገባቸው ነው እና በዚህ የተነሳ እንግዲህ እኛም እዚህ ያለነው ከዚህም ልምድ በመቅሰም የሀገሪቷን ፖሊሲ የሴቶችን ትምህርት ያበረታታል፣ ነገር ግን ተግባራዊነቱን ነው መደገፍ ያለብን እና ሴቶችን ልጆች እንዴት አድርገን ነው ደግፈን የተሻለ የትምህርት ተሳትፎ እንዲኖራቸው ማድረግ የተሻለ ያላቸውን እምቅ ችሎታ ሊያበለጽጉበት የሚችሉበትን መንገድ እንዴት እንከፍታለን የሚለው ነው። በዚህ አጋጣሚ ይሄ አዳሪ ትምህርት ቤት አንዱንም ደግሞ ችግር ሊቀርፍ የሚችለው እንደዚሁ ሴቶች በርቀት ምክንያት ወላጆቻቸውን ተለይተው መሄድ እንዳይችሉ ስጋት ያለባቸው የወላጆቹን ስጋት ይቀንሳል ብለን እናስባለን። ስለዚህም ይሄ በተለይ በሰሜን አሜሪካ ያለው ቲም ከኢትዮጵያ ካለው ጋራ በመተባበር አንድም የምንሰራው የሴቶችን ተሳትፎ እንዴት አድርገን ማዳበር እንችላለን፣ ወደፊት ትምህርት ቤቱ ተከፍቶ ብዙ ተማሪዎችን መቀበል ሲችል በተቻለ ሲሆን በኩል ደረጃ የሴቶችና የወንዶች ተሳትፎ እኩል የሚሆንበት ሳይሆን ደግሞ በየጊዜው እያደገ እዚያ ደረጃ እንዴት እንደርሳለን የሚለውን እየተመካከልን እኛም የቴክኒክ እገዛ እያደረግን ከልምዳችንም ያለንን እያካፈልን አብረን እንሰራለን ብለን ነው የምናስበው።
የድጋፍ ሰጪ ቡድኑ ተወካዮች በተለያዩ የአሜሪካ ግዛቶች የሚኖሩ የዓላማ ተጋሪዎቻቸው መሰል ህልሞች እውን የሆኑ ዘንድ እገዛ እንዲያደርጉ ጠይቀዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
Hi. ሀብታሙ ስዩምና እንግዳውን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ሐረማያ ሐይቅ መልሶ እንዳይደርቅ ምን ይደረግ? ከ16 ዓመታት መድረቅ በኋላ መልሶ ውሃ የያዘው ሐረማያ ሐይቅ እንደገና እንዳይደርቅ የሐይቁ ተፋሰስ አካባቢ በቅንጅት እንክብካቤ ሊደረግለት እንደሚገባ ምሁራን ምክረ ሀሳብ ለግሰዋል። አዲስ ቸኮል ሐይቁን በተመለከተ የአካባቢውን ነዋሪዎችና ምሁራንን አነጋግሮ ተከታዩን ዘገባ ልኳል።
አቶ ማህፉዛል ይባላሉ። ተወልደው ያደጉት በሐረማያ ከተማ ነው። ቀድሞ ህይወታቸው ከሐረማያ ሐይቅ ጋር በእጅጉ የተቆራኘ ነበር። ከ10 በላይ ጀልባዎችም ነበሯቸው። ከ16 ዓመት በኋላ የሐረማያ ሐይቅ መመለሱ ደስታና ተስፋን አጎናጽፏቸዋል።
የሐይቁን ፍቅር የሚያውቀው በተለይ ከኛ የባሰ ያለም አይመስለኝም እና ብዙ ትዝታ አለን። በዚህ ሐይቅም ብዙ ተጠቃሚም ነን። በመጥፋቱ በጣም ተከፍተን ነበረ። አሁን እንደገና በመመለሱ ደግሞ በጣም ደስ ብሎናል። ስናመርትበት ስንኖርበት ብዙ በዚሁ ነው እኛ ያደግነውም ቤተሰብም ያሳደግ ነው በዚሁ ነው ኑሯችንን ያሳለፍ ነው።
ሐይቁ አቅራቢያ የነበረው መናፈሻ ለሐረማያ ብቻ ሳይሆን ለድሬዳዋና ሐረር ከተማ ሙሽሮች እንዲሁም የረፍት ቀን ተዝናኞች ተመራጭ ቦታ ነበር። በአሳ ልማትም ሐይቁ ጥሩ ስም ነበረው። አቶ ኢብሳብ ድራማና ጓደኞቹ ቀድሞ አሳ ማንም የከተማዋ ነዋሪ በነጻ የሚመገበው የነበረ ምግብ እንደነበረ ያስታውሳሉ።
በዛን ጊዜ በቀን ብዙ አሳ ይረባ ነበር። ከኪሎ 5 ብር እና 6 ብር ነው እኮ ኪሎ። እንዳውም እዚህ አይሸጥም፣ እንደዚህ ነው የምንበላው እንጂ። ከዛ በኋላ ነው 30 ብር 60 ብር እየሆነ ሄደ። አዎ፣ ከ60 ብር በላይ ከዛ በኋላ ጠፋ። ዋ ሜዳ በሜዳ ሆነ።
የሐረማያ ሐይቅ ለዋናና ለሽርሽር የነበረው ጠቀሜታም ከ1996 በፊት ከተማ ነዋሪዎችና የሐረማያ ዩኒቨርሲቲ የቀድሞ ተማሪዎች የሚናገሩት ነው። ሐይቁ ከዚህ በፊትም በአነስተኛ መጠን ቢሆንም ለተወሰኑ ወራት ተመልሶ ሲሆን፣ ዘንድሮ ግን ቀድሞ ከነበረው ስፋት ጋር በሚቀራረብ ደረጃ መመለሱ ብዙዎች ሐይቁ ዳግም ላይ ጠፋ ይችላል ብለው ተስፋ እንዲያደርጉ አስችሏቸዋል። አልፎ አልፎ በክረምት ሐይቁ የተወሰነ ውሃ ያቆር እንደነበር የሚናገሩት የሐረማያ ዩኒቨርሲቲ የውሃ ጥናት ባለሙያ የሆኑት ዶክተር ተሾመ ስዩም ዘንድሮ ግን በመላ ሀገሪቱ ከጣለው ከመጠን ያለፈ ዝናብ ጋር በተያያዘ የሐረማያ ሐይቅም ከቀድሞ ይዞታው ጋር በሚቀራረብ ደረጃ እንዲመለስ አስችሎታል ይላሉ። ዶክተር አድማሱ ቦጋለ የዩኒቨርሲቲ ማህበረሰብ አገልግሎትና ኢንተርፕራይዝ ልማት ምክትል ፕሬዚዳንት ተወካዩም በዚህ ይስማማሉ። በተጨማሪም ግን ለ8 ዓመታት በሐይቁ ዙሪያ የተፋሰስ ልማት ስራ ሲሰራ መቆየቱ የራሱ አስተዋጽኦ አለው ይላሉ። ከዚህ ባሻገር ከሐይቁ ከርሰ ምድር ወደ ሐረር ቢራ ይወሰድ የነበረ ውሃ መቋረጡም የራሱ አስተዋጽኦ አለው ብለው የሚያምኑ የሐረማያ ከተማ ነዋሪዎች በርካታ ናቸው። ሐይቁ ከጠፋበት ከ1996 ዓ.ም በኋላ የተወለዱ 16 ዓመት ያልሞላቸው የሐረማያ ከተማ ታዳጊዎች ታላላቆቻቸው ሲነግሯቸው የኖሩትን አሳ እርባታውንም ዋናውንም የጀልባ ሽርሽሩንም ሁሉንም አሁን ለማድረግ እየሞከሩ ናቸው። ዘወትር በሐይቁ ዙሪያ በርካታ ታዳጊዎች ይታያሉ። ከልጅ እስከ አዋቂ ቪኦኤ ያናገራቸው የሐረማያ ከተማ ነዋሪዎች ሙሉ በሙሉ በሐይቁ መመለስ እጅግ ደስተኞች ናቸው። ነገር ግን ደስታችን ዘላቂነት አይኖረው ይሆን? ሐይቁ ውስጥ ተመልሶ ይጠፋ ይሆን የሚለው ስጋት ሁሉም በለወሳስ የሚያንጸባርቀው ነው። ለዚህ ሁሉም የየራሱ ምክር ሀሳብ ያንጸባርቃል። አቶ ማህፉዝ አሊ ቀዳሚ ትኩረት መሆን ያለበት ወደ ሐይቁ የሚገባው ቆሻሻ መከላከል ላይ ነው ይላሉ።
ውሃውን እንዳይበከል እንደገና ደለል ገብቶ እንደ በፊቱኑ ይህን ውሃ ሳይሸፍነው መሬቱን ሳይሞላው የሚያስፈልገውን ትብብር አድርጎ መጠበቅ አለበት ይላለሁ። እኛም በመንግስትና በዩኒቨርሲቲም ጎን የአካባቢ ህብረተሰቦች በጠቅላላ እነሱ መተባበር አለብን ማለት ነው። በተለይ በተለይ በጣም አስከፊ አስቀያሚ የሆነ ቆሻሻ አለ እዛ አካባቢ የኔ ቤት ጎን። እሱን ቢያስቡበትና ለቆሻሻ ቦታ ቢያደርጉለት በጣም ተመራጭ ነው። መንግስት ይሄን ችላ ብሎ ማለፍ የለበትም። በተለይ ውሃን የቀዳ 5000 ቅጣት ምናምን የሚሉት ነገር እሱን ከሚያወሩት ያን ቆሻሻ ቢያስወግደው ጥሩ ነበረ መንግስታው።
የሐረማያ ከተማ አስተዳደርም ህብረተሰቡን ያሳተፈ የጽዳት ዘመቻ ከሳምንት በፊት አካሂዶ ነበር። በሐረማያ ዩኒቨርሲቲ የሃይድሮሊክስና ውሃ ሀብት ልማት ረዳት ፕሮፌሰር የሆኑት ዶክተር ተሾመ ስዩም ግን በርከት ያሉ ስራዎች በቅንጅት መሰራት አለበት ባይ ናቸው።
መጀመሪያው ስራ ምንድነው መሆን ያለበት? ውሃ አጠቃቀም። ይሄ ሐይቅ በባለቤትነት የዚህ ነው የሚባል የለው። የውሃ አጠቃቀም አስተዳደር የሚባል አለ። የውሃ አጠቃቀም አስተዳደር ማለት የሚያስተዳድረው ይህንን ሐይቅ ነው። በሚያስተዳድርበት ጊዜ በአመቱ ውስጥ ወደ ሐይቁ የሚገባ የገጸ ምድር ውሃ ይታወቃል። ምን ያህል እንደሆነ ስለሚታወቅ አጠቃቀሙም ላይ ደግሞ ህብረተሰቡ ለምሳሌ ለመስኖ ሲጠቀሙ ለመጠጥ ውሃ ከጉድጓድ ወጥቶ እስከ ሐረር ነው የሚሄደው ይሄ ውሃ። ስለዚህ ይሄ በሚደረግበት ጊዜ የሚገባውና የሚወጣውን ውሃ የሚቆጣጠር ክፍል ወሳኝነት አለው። ሁለተኛ የውሃ ህግ የሚባል አለ። ያ ህግ እንዴት ነው የሚወጣው? ህብረተሰቡን ተጠቃሚውን ባሳተፈ ህጉ ሲመሰረት ምንድን ነው? ህዝቡ ራሱ አምኖ ተቀብሎ ይህ ሐይቅ የኔ ነው፣ በባለቤትነት ላስተዳድረው ይገባኛል። ስለዚህ ይህን ውሃ ያለ አግባብ የተጠቀመ ሰው ምን መቀጣት አለበት ምን መደረግ አለበት የሚለው ነገር ሊዋቀር ይገባል።
ዶክተር ተሾመ የሃይቁን ተፋሰስ መከባከብ አስፈላጊ ነው ይላሉ። በተጨማሪም ሃይቁ ባለቤት እንዲኖር ማድረግ ያስፈልጋል ይላሉ ዶክተር ተሾመ። ይህም ህጋዊ ቅና ያለውና ግለሰቦች እንደፈለጉ የሚያገቡበት የራሱ ድንበር እንዲኖረው ያስችላል ነው የሚሉት። ከዚህ ባሻገር እስከ 6 ሜትር ጥልቀት አለው የሚሉትን ሃይቁ ላይ የተኛው እንደለል ቀስ በቀስ ማንሳት ያስፈልጋል ይላሉ ዶክተር ተሾመ። የዩኒቨርሲቲው ምክትል ፕሬዚዳንት ተወካይ ዶክተር አድማሱ ቦጋለና የውሃ ሀብት ጥናት ባለሙያው ዶክተር ተሾመ ስዩም በጋራ የሚመክሩት የሃይቁ ተፋሰስ ልማት ላይ ትኩረት ሰጥቶ መስራት አስፈላጊ እንደሆነ ነው። የሃይቁ ተፋሰስ 71% የሚሆነው ወጣ ገባ መሬት ላይ ያለና ለአፈር መሸርሸር የተጋለጠ በመሆኑ የተፋሰሱ ስራ ትኩረት ሊሰጥ ይገባል በሚል ባለፉት 8 ዓመታት የተፋሰስ ልማት ላይ ዩኒቨርሲቲው እየሰራበት እንደሆነ ነው የሚናገሩት ዶክተር አድማስ ቦጋለ።
የተፋሰስ ልማት ተብሎ ራሱን የቻለ ፕሮጀክት ቀርጾ ዩኒቨርሲቲው በጀት መድቦ ያው ለተከታታይ ከ10 ዓመት በላይ ነው እንግዲህ እየተካሄደ ያለው። አሁን ደግሞ እየሰራ ያለው ነገር በተግባር ስታየው ደግሞ ይበልጥ ደስ ስለሚለው ማህበረሰቡም ይበልጥ ተጠናክረን እንደምንሰራ ነው። ሰሞኑን በሱ ላይ ነው እየተሰራ ያለው። ይሄንን ካረጋገጥን ወደሚቀጥለው ምን ሄደው የማህበረሰቡ ግንዛቤ በመጨመር አንድ ማህበረሰቡ የማህበራዊና ኢኮኖሚያዊ ጥቅም እንዳለው በማሳየትም በዛ ላይ እንዲጠቀምም አሳ ትራንስፖርቱም የመሳሰሉትንም ይበልጥ በአካባቢው ተወዳጅ እና የተለመደ ስራ እንዲሆንም ዩኒቨርሲቲው ለዚህ ሙሉ አቅሙም አለው ባለሙያዎችም አሉት ስራውንም ማከናወን ይችላል።
ዶክተር አድማሱ ንግግራቸውን የቋጩት የዛሬ 6 ዓመት በሃይቁ ዙሪያ ዳግም ውይይት ለማድረግ ያብቃን በማለት ነበር። በርሳቸው እምነት የአለማ ዩኒቨርሲቲ ባስቀመጣቸው ምክረ ሀሳቦች መሰረት ከተሰራ ሃይቁ ተመልሶ አይጠፋም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን እናመሰግናለን። በአፋርና አማራ ክልል በሚገኙ 34 ወረዳዎች ያንበጣ መንጋ ተከሰተ። ሁለቱም ክልሎች ባደረጉት ውይይት ያንበጣውን መንጋ በጋራ ለመከላከል መግባባት ላይ ደርሰዋል። የግብአት እጥረት፣ ክልሎቹን በሚያጎራብቱ አንዳንድ አካባቢዎች ያለው የጸጥታ ችግር እንዲሁም የተፈለፈለው ያንበጣ መንጋ ስፋትና ብዛት በመከላከል ዘመቻው ላይ ተጽዕኖ ሊያሳድር ይችላል የሚል ስጋት በባለሙያዎች ተሰንዝሯል። የግብርና ሚኒስትሩ ግን ግብአቶችን ከማሟላት ጀምሮ የተነሱት ችግሮች እንዲፈቱ ይሰራል ብለዋል። መስፍን አራጌ ዝርዝር ዘገባ አለው።
መፈልፈያውን አፋር ሸለቋማ ቦታዎች ላይ አድርጓል የተባለለት ያንበጣ መንጋ በአፋር ክልል ውስጥ ካሉት 35 ወረዳዎች በ29ኙ ላይ ተከስቷል። መንጋው በእንስሳት መኖ ላይ ያደረሰው ጉዳት ከፍተኛ መሆኑን የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ አሊ ሁሴን አረጋግጠዋል።
ከባለፉት ዓመታት በነጽጽር ስናየው ከፍተኛ የሆነ ዝናብ የዘነበበት፣ ስለዚህ በዚህ ዝናብ ምክንያት አሁን የእንስሳት መኖ ላይ ከፍተኛ የሆነ ውድመት አድርሷል። እሱ ብቻ አይደለም፣ የእርሻ ምርት ላይ ደግሞ ማሳዎች ላይ ከፍተኛ የሆነ ውድመት አድርሷል። በሶስተኛ ደረጃ ደግሞ ጫካዎች ወይ ደግሞ እነዚህ ደኖች ላይ በሶስት አይነት መልኩ ከፍተኛ የሆነ ጉዳት አድርሷል።
መንጋው ቀስ በቀስም ወደ አማራ ክልል ተሻግሮ በሰሜን ወሎ፣ ደቡብ ወሎ እና ኦሮሞ ብሔረሰብ ዞኖች በሚገኙ 5 ወረዳዎች ላይ ታይቷል። በሰሜን ወሎ ራያ ቆቦ እና ሀብሮ ወረዳዎች 11 ቀበሌዎችን ያካተተው ያንበጣ ክስተት 9700 ሄክታር ሰብል ላይ አርፎ ከ35 እስከ 40% ጉዳት አድርሷል ነው የተባለው። በደቡብ ወሎም በወረባቦ እና አርጎባ እንዲሁም በኦሮሞ ብሔረሰብ ዞን ባቲ ወረዳዎች አንበጣው ከ1000 ሄክታር መሬት በላይ ሸፈኑ ተገልጿል። ያንበጣ መንጋው የከፋ ጉዳት ሳያደርስ መከላከል እንዴት ይቻላል በሚል የሁለቱም ክልል አመራሮችና የግብርና ባለሙያዎች በኮምቦልቻ ከተማ መክረዋል። ባለሙያዎቹ እንደተናገሩት በመፈልፈል ላይ ያለው አንበጣ መጠኑ ከፍተኛ ነው። መንጋውን ከተፈለፈለበት ቦታ ሳይወጣ መከላከል ቀዳሚ ትኩረት ይሰጠዋል ይላሉ የአማራ ክልል ግብርና ቢሮ ኃላፊ ዶክተር መለስ መኮንን።
አሁን በአፋር ላይ በሰፊው ከፍተኛ ሁኔታ ክስተት አለ። ከሶስት እስከ አራተኛ ኢንስታር ድረስ የእድገት ደረጃ ያለው ነው። ከአራተኛ ኢንስታር በኋላ ግን ክንፍ ስለሚያወጣ የመብረር ሁኔታ ስለሚኖር በአጭር ጊዜ ሰፊ አካባቢዎችን የማድረስና የመጉዳት ሁኔታ ስለሚኖር አሁን ሁላችንም ተረባርበን ከፌዴራል እስከ ቀበሌ ድረስ ያለ ነው፣ አጎራባች ክልሎችም አፋር ላይ ተረባርበን ማስቀረት መቻል አለብን። ከዛ አቅም በላይ ሆኖ ደግሞ ወደ አማራ ክልል የሚገባውንም እኛም በተመሳሳይ የመከላከል ስራ እየሰራን ያለ ነው።
መንጋውን ለመከላከል የሚያስችል በቂ ኬሚካል መርጫ መሳሪያ ተሽከርካሪና በጀት የለም ባይ ናቸው ባለሙያዎቹ በበኩላቸው። የግብርና ሚኒስተር ኡመር ሁሴን ግን አስፈላጊው የግብዓት አቅርቦት እየተሟላ መሆኑን አረጋግጠዋል።
እጥረቱ አለ። እጥረቱ የመጣው እነኛ ኬሚካሎች ስለሌሉ ሳይሆን ሞቢላይዝ ሲደረግ አንዱ ጋር ይደርሳል አንዱ ጋር ያለመድረስ ነው ያለው። የአመራር ኢሹ ነው የሚሆነው። እሱን አሁን ምንድን ነው ያደረግነው? አፋር ላይ ያለውን እጥረት ሙሉ በሙሉ በአቅርቦትም በመኪኖችም አሟልተናል። አሁን ተጨማሪ የሚፈልገው በአማራ ሳይድ የአፋር አዋሳኝ የሆኑ ወረዳዎች ላይ ደግሞ የተወሰነ አለ፣ የሚጎላቸው አለ። ያንን የሚጎላቸውን አሁን ስንመለስ ወደዚህ እንዲጫን መኪኖቹም ያሉንን ከተለያዩ መስሪያ ቤቶች ሞቢላይዝ አድርገን እዛ ወደ 50 አካባቢ መኪኖች ነው ያስገባነው አፋር ላይ። በዚህ በኩልም ደግሞ ምን ያህል መኪና ያስፈልጋል፣ ቁጥሩ ምን ያህል ነው የሚለውን ሰርቶ ይልኩልናል። ነገ ጠዋት ጀምሮ እኛ ጋር ያለ አለ፣ ያሌለውን ከተለያዩ መስሪያ ቤት ሞቢላይዝ አድርገን እንልካለን።
ይሁን እንጂ በተለይ ለርጭት ባለሙያዎች የሚያስፈልገው የመከላከያ አልባሳት በበቂ መጠን አለመቅረቡን የአማራ ክልል ግብርና ቢሮ ኃላፊ ጠቁመዋል።
በቂ አልባሳት ማግኘት አልተቻለም። ክልላችንም በራሳችን ገዝተን ማቅረብ እንፈልጋለን። አሁን እያፈላለግን ነው። በቀረበው እየሰራን ያገኘነውን ደግሞ በቀጥታ ግዢ ቶሎ በፍጥነት ገዝተን እያቀረብን የመከላከል ስራው ይሰራል።
የአንበጣውን መንጋ መከላከል የኢትዮጵያን የሰብል ምርት መታደግ ነውና ከዘርፉ መስሪያ ቤት በተጨማሪ የሁሉም ባለድርሻ አካላት ርብርብ ያስፈልጋል ይላሉ የግብርና ሚኒስትሩ።
ምክንያቱም ይሄ ነገር እዚህ ካልተያዘ የዚህ አገር የምግብ አቅርቦት ላይ በጣም ትልቅ ችግር የሚፈጠር በኋላ ለመቆጣጠር የማይመች ሁኔታ ሊፈጠር ስለሚችል ይሄን ለማድረግ ተስማምተናል አሁን ከነሱ ጋራ።
ክቡር ሚኒስትር፣ ከአንበጣው አሳሳቢነትና በፍጥነት ተራብቶ ጉዳት ከማድረሱ አንጻር እየተደረገ ያለው እንቅስቃሴ ዘግይቷል የሚሉ ወገኖች አሉ።
የዘገየበት ቦታ አለ፣ እንደገና ደግሞ ዘግይቷል ለማለትም የሚያስችል ነገር አለ። በተወሰኑ ቦታዎች ላይ እድገቱ ወደ አራተኛ ደረጃ እየደረሰ ነው። እነኛ ቦታዎች ላይ ያለው አክሽን ትንሽ ዘግይቷል። ነገር ግን አጠቃላይ ዘግይቷል የማያስብል ምንድን ነው? አንበጣው ተከታታይ ነበረ። የሆነ ገብቶ ቆይቶ አይደለም። አንተ ሳትጠብቆ ይሄኛውን ተክል እያረክሳለ ከኋላ የሚመጣው እድሜ የማግኘት ነገር አለ። ቦታው ምቾት ማጣት፣ በረሃ ውስጥ ነው፣ ባለሙያ ይሰላቻል። በእንደዚህ አይነት ምክንያቶች ፖኬቶች ላይ የመዘግየት ነገር አለ። ነገር ግን አጠቃላይ ያለውን ነገር ስታይ ደግሞ ከክስተቱ ስፋት አንጻር ስታይ ደቡብ ላይ የነበረውን ክሊር አድርገናል። ምስራቁ ላይ የነበረው መሀል ሀገር የነበረውን በሙሉ ክሊር አድርገን ነው አሁን እዚህ ፖኬት ላይ መጣ ነው። ኃይላችንም ተበትኖ ነበር። ያን ኃይል ለማሰባሰብ የተወሰነ ጊዜ ወስዷል። ከዚያ ውጭ ግን በዚህ ደረጃ የሚታይ አይነት ክስተት አለ።
የአንበጣው ክስተት እንዳይስፋፋ ከግብርና ሚኒስቴር በተገኘው የግብአት ድጋፍ የመከላከል ስራው ተጠናክሮ መቀጠሉን እና እስከ አንድ ወር ባለው ጊዜ በዘመቻ ክስተቱን ለመከላከል እንደሚሰራ የገለጹት ደግሞ የአፋር ክልል እንስሳት ግብርናና ተፈጥሮ ሀብት ቢሮ ኃላፊ ናቸው።
አሁንም ይሄ ጉዳት ደግሞ እየሰፋ እንዳይሄድ ለመከላከል ከፍተኛ ጥረት አድርገን የፌዴራል መንግስት ደግሞ 47 መኪና ለእኛ ክልል መድቦ አሁን ከፍተኛ ስራ እየተሰራ ነው። 2 ሄሊኮፕተሮች፣ 2 አውሮፕላኖች ለዚህ ስራ ወደ 500 የሚጠጉ ባለሙያዎች በ15 ቀን ውስጥ በዛ ካለብ ደግሞ በአንድ ወር ውስጥ ይህንን አንበጣ ሙሉ በሙሉ ማጥፋት አለበት የሚል እቅድ ይዘን እየተንቀሳቀስ ነው።
ከክረምቱ መጨመር ጋር ተያይዞ የተፈጠረ የጎርፍ መጥለቅለቅ አለ። የጎርፍ መጥለቅለቁ መከሰት በአንበጣ መከላከል ስራው ሂደት ላይ ተጽዕኖ ሊያሳድር ይችል ይሆን?
በጣም እያደረሰ ነው የሚገኝ። የጎርፉ አደጋ ሰፊ ነው። በአፋር ክልል ደረጃ 240 ሺህ ህዝብ ነው የተጠቃው። 27 ሺህ የሚሆን እንስሳት አልቋል። ወደ 70 ሺህ የሚሆን ሄክታር ያህል በጎርፍ አደጋ ደርሶበታል። ስለዚህ ይህንን ማለት ደግሞ ያለንን ሪሶርስ በዚህ አንበጣ ላይ እንዳናደርግ አድርጓል።
የምክክር መድረኩ ተሳታፊዎች ከአፋር በሚያጎራብቱት የሰሜን ወሎቹ ራያ ቆቦና ሀብሮ እንዲሁም በኦሮሞ ብሔረሰብ ዞኖቹ ባቲና ደዌ ሀረዋ ወረዳዎች አካባቢ የሚስተዋሉ የጸጥታ ችግሮች የመከላከል ሂደቱን ስለሚያውቁት ተገቢው ትኩረት ይሰጠው ሲሉ ጠይቀዋል። የግብርና ሚኒስትርም ጉዳዩን ለሚመለከተው አካል እንደሚያቀርብ አስታውቋል። በምክክር መድረኩ ላይ የትግራይ ክልል ይሳተፋል ተብሎ ቢጠበቅም ሳይ ጌ ቀርቷል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Take it.
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። በእኛ በኩል አብራችሁን ስለቆያችሁ እናመሰግናለን። ሰላም።